ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org fino.te.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 16 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 16 ቀን 933 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በላይ ተሰማ የላኩልንን ትዝብት ከዜናው በማስከተል እናቀርባለን። ከዚያም እንጻፍ ከተባለ በሚል በተከታታይ በሃማ ቱማ ከቀረበው ጽሑፍ የመጀመሪያውን ክፍል አስተምተን ክፍል 1 ፕሮግራማችን ይጠናቀቃል።
በሰኔ 11 በወለጋ ግንቢ ወረዳ ቶለቀበሌ ስለተጨፈጨፉት የአማራ ተወላጆች አገዳደላቸው ዝርዝር መረጃ እየተገኘ ነው። ጉዳዩን በቅርበት የተከታተሉ ወገኖች በሰጡት ማብራሪያ መሰረት አሸባሪዎቹ በቀበሌው በሚገኙት 7ቱም መንደሮች ጨፍጨፋቸውን ያካሄዱት በተመሳሳይ ወቅት ሲሆን በእያንዳንዱ መንደር የተሰማራው የአሸባሪ ቁጥር እስከ 300 ይደርሳል ተብሏል። አሸባሪዎቹ ሴቶችን፣ ህፃናትንና አዛውንቶችን ጨምሮ በበርካታ ዜጎች ላይ አሰቃቂ የሆነ ጭፍጨፋቸውን ካካሄዱ በኋላም በቀላሉ ከአካባቢው ለመውጣት የቻሉ መሆናቸው ታውቋል። በርካታ ነዋሪዎች ለአሸባሪ ወነግና በኮሎኔሉ እንክብካቤ ስር ያለው የኦሮሞ ብልጽግና ሚሊሻዎች በአንድ ላይ የፈጸሙት ጭፍጨፋ ነው ይላሉ። እስካሁን ድረስ የተነሱ አስከሬኖች ቁጥር ከ750 በላይ መብለጡን ምንጮች አረጋግጠናል ብለዋል። ሌሎች ክፍሎች ያልተነሱ አስከሬኖችን ግምት እስከ 1000 ያደረሱት ሲሆን IOL የተባለው የደቡብ አፍሪካ የዜና ተቋም ደግሞ የተለያዩ ምንጮችን ዋቢ አድርጎ ግምቱን እስከ 1500 በሚል ዘግቧል። ግድያው ከተፈጸመ 4 ቀናትን ቢያስቆጥርም ቦግናና ህዋው በተባሉ አካባቢዎች አሸባሪዎች አሉ ስለተባለ በግፍ የተገደሉ ዜጎች አስከሬኖች እስካሁን ያልተነሱ መሆናቸው ተነግሯል። ከዚህ ጋር ተያይዞ በወለጋ የተፈጸመው የዘር ማጥፋት ወንጀል ከፍተኛ ትኩረት ተሰጥቶት ብሔራዊ ሐዘን ቀን እንዲያውጅ አገዛዙ ላይ ከፍተኛ ግፊት እየተደረገበት ቢሆንም በግድያው ላይ እጁ ስላለበት እስካሁን ፈቃደኛ ሊሆን አልቻለም። በቆቦና በሱዳን ጠረፍ አሸባሪው ወያኔ ቡድን የሞከራቸው ወረራዎች በአካባቢው በነበሩ የፋኖ አባላት የከሸፉ መሆናቸውን ከየቦታው የደረሱ መረጃዎች ይገልጻሉ። ረቡዕ ሰኔ 15 ቀን በቆቦ በዋጃ በኩል ዋልካ መንደር አለጌ ቀበሌ ውስጥ ጉልሻ ከተባለው ቦታም የወያኔ ቡድን ታጣቂዎች ወረራ ቢያካሄዱም በአካባቢው በነበሩ የፋኖ አባላት ድል ተመተው ወደ ኋላ ተመልሰዋል። በውጊያውም በርካታ ወያኔዎች መገደላቸውና መማረካቸው ተገልጿል። በቆቦ አካባቢ ወደ ላስታና ሙጃ በሚወስደው ተራራማ ቦታ ላይ አሁንም የውያኔ ጦር ሰፍሮ እንደሚገኝ የአይን እማኞች ተናግረዋል። በሌላ በኩል በምዕራብ አርማጭሆ በአብራጅራ አካባቢም የሱዳንና የውያኔ ጥምር ጦር ጥቃት ለመፈጸም ሞክረው በአካባቢው በሚገኙ የፋኖ አባላት ተመትተው የተመለሱ መሆናቸው ታውቋል። በሱዳን ተጀምሮ የነበረው የርቅ ሂደት ችግር እየተፈጠረበት መሆኑ ታወቀም። በሱዳን ስልጣን ከወታደሩ መዳፍ አውጥቶ ለሲቪል ኃይል ለማስረከብ ታቅዶ የነበረው የውይይት ሂደት በርካታ የሱዳን ተቃዋሚ ኃይሎችንና ስብስቦችን ያሰባሰበው የነጻነትና የለውጥ ጥምር ኃይሎች ህብረት የተባለው አካል ከሂደቱ ራሱን በማግለሉ ጥረቱ ተሰናክሎ ነበር። በዛሬውም ለሂደቱ ሲጀመር ከፍተኛ ድጋፍ ለግሶ የነበረውና በሂደቱ ውስጥም በሽምግልና ለመሳተፍ ተወካዮች ልኮ የነበረው የአፍሪካ ህብረት ከሂደቱ የወጣ መሆኑን አስታውቋል።
አድማጮቻችን በማስከተል ያባይ ማዶ በላይ ተሰማ የላኩልንን ትዝብት እናሰማለን።
የግራኝ ኮሎኔሉ መፎገላት የጆሮ መግል የውሻ ቅርሻት በውሸቱ ላንቃህ በተዝረብራቢው ለሐጭ ምን ነው ባታቀረኝ ምን ነው በትውከትህ እንድትሰየፍ አርገህ ባታትወለውለኝ በሰላም እንዳልኖር ምን ነው ባውሬነትህ አይን እያጉረጠረጥክ ባታስበረግገኝ በባዕድ ቅጥረኝነት በአገር ጠልነት ምን ነው ባትበትነኝ አንተን ከመሰሉ የባህር አውሬና የዘረኞች ጨካኝ የታሉ ጀግኖቻችን እንጦርጦስ አውርዶህ በእቶኑ አጋይቶህ የሚገላግለኝ አዎ ለእኔ የተሰማኝ ምሬት የመላ ህዝባችንን የውስጥ ስሜት ይገልጸዋል ብዬ አስባለሁ። ይህ አሁን የተዳፈነው የእሳት ረመጥ የጊዜ ጉዳይ እንጂ እሳተ ገሞራው የፈነዳለት ተንዘራፍጦ የሚያሰቃየንን ዘረኛ የአገር ጠላትና ከርሳደሩን ሁሉ በቶኑ አጋይቶ እንደሚያጠፋቸው አልጠራጠርም። ግራኝ ኮሎኔሉ በመጋጃው ፓርላማ ተብዬ የእግዑዛን ውስብስብ ማልተገኝቶ እንግሊዝኛ ይሉት አማርኛ ከሽሻና ከጫት ቤት የቃረመውን የወሮ በላ ጉራማይሊ ቋንቋውን ተጠቅሞ አቀርሽቷል። ለመሆኑ ከአንድ መሪ ነኝ ከሚል ይህ የሚጠበቅ ነበር? መጋዣ ፓርላማውም ሙያተኛ ጨብጫቢነቱን በሚገባ ለኢትዮጵያ ህዝብ አሳይቷል። ግራኝ አህመድ ተጽፈው የተሰጡትን ጥያቄዎች በገረፍ ገረፍ የውሸት ካባሉ ሶኮንኖት አልፏቸዋል። ፈላስፋዎች የጻፉትንም አስተርጉሞ የሸመደደውን ስለ አገር ህልውና፣ ስለ አገር ልማት፣ ስለ ትግል እያነበነበ ከራሱ ጭንቅላት ያመነጨው አስመስሎ ሊያነቅ አንቀጥቶታል። አይን ጉስክራይ ቁጥም እንደምን ተቆጠረቻሉ። እዚህ ላይ ነው እንግዲህ ውሸቱን ቀደም የማውቀው የተፈጠሩ ባህሪው መሆኑ ባይጠፋኝም የተውሶ ፍልስፍና ትርክቱ ጆሮዬን አምግሎ ሲያመኝ የውሸቱ ከቱ ደግሞ አቅሮ ያጥወለወለኝ። እዚዮ ማህረን ያስብላል አይደል የባህር ዝርያዎች ዝቅጠት። መቼም ደፈሬ አሳዳጊ በደለ እንዳልለው ባለጌ ልጅ ሁሌም ወላጆቹን ያሰድባል እንደሚባለው ሆነብኝና ተውኩት። አንዳንድ ጊዜ ካውሪዎች ዝርያ መፈጠርን ይቅርታ አድርጉልኝና ለራሴ ተመኝቼው ነበር። ለምን ቢባል አገሬን ባህሌን ታሪኬን ማንነቴን አዋርጄና ከድቼ በዋሽ የሚሰማኝ የህሊና ጸጸትና ወቀሳ እንደነሱ አይኖረኝም ብዬ ስላሰብኩ ነበር። ይህንን ጉድ የሰይጣን ጆሮ ብቻ ይስማው። መጥኔ ላይ አባ ሀቅን በጽናት እንደያዘ ከመስረታው ጀምሮ ከግማሽ ምዕት ዓመታት በላይ አይበገር ሆኖ ይኸውና ውሸትና ክህደት በፈጠረው የግፍ ዱላ እየተቀጠቀጠና እየተጨፈጨፈ እስካሁን ለዘለቀው። የሚያስገርመው ደግሞ በሐቀኝነቱ ብቻ ተዘምቶበት መራራ ጽዋውን እያስጎነጨ የቀጠለው ከጠላቶቹ በሚሰነዘርበት ጭፍጨፋና ውግዘት ብቻ ሳይሆን ሁኔታውን እጅግ የከፋ የሚያደርገው ወገኔ ከሚለውም ጭምር መሆኑ ነው። በሌሎቹ ዘንድ ሐቀኝነት ተፈርቶ ውሸት እንዲነክስ ያደረገው ለአገርና ለህዝብ ሲባል ይህን የሐቅ ጫና ተሸክሞ የዜግነት ግዳጁን ለመጓጣት የሚያስችል ትከሻ አቅምና ፍላጎት ያለው ሌላ ድርጅት ባለመኖሩ ነው። እናም የአገርዳው ሸክም አሁንም በያፓ ትከሻ ላይ እንደወደቀ አለ። አሁንም እኮ ተቃዋሚ ድርጅቶች ነን እያሉ የሚያጓሩት ሁሉ የዘረኞች አገር አፍራሽ ህገ መንግስት ተብየውን ተቀብለው በአስር ጣቶቻቸው የፈረሙ ከዝጋው ጾመኛ ከመረቁ አጉርሱኝ ባይ ትግል ገዳይ የቆሾ ድርጅት ስብስቦች ናቸው። በቀላል አማርኛ አታላይ ሎሚ መሳይም ቧዮች፣ የዝንጀሮ ቆንጆዎች፣ ልድገመውና አዎ የትግል ገዳዮች። ዛሬ ግራኝ ኮሎኔሉ ፋኖን፣ የአማራ ልዩ ኃይልን፣ የአማራ ህዝብንና በአጠቃላይ ለፍትህ የሚታገሉ ኢትዮጵያውያንን ሁሉ እንደ ሽብርተኛና ጸረ ሰላም ቆጥሮ ራሱን ግን ከደሙ ንጹህ ነኝ ብሎ ቅርሻትን ማጓጓጡን ሳዳምጥ አንድ ብሂል ትዝ አለኝ። ሰውየው ከሞላ ጅረት አጠገብ ጅቡን ቆሞ ሲያዩ ደንግጦ በሩቁ ሆኖ ምን ሆነዋል ይለዋል። ጅቡም ዋና ስለማይችል ሙላቱ እስከሚጎድል መጠበቁን ይነግረውና ለመሆኑ አንተ ዋና ትችላለህ ሲለው ሰውየውም አዎ ይለዋል። ጅቡም እባክህ እዘለኝና አሻግረኝ ይለዋል። ሰውየውም ተጠራጥሮ ኋላ ብትበላኝስ ይለዋል። ጅቡም እንደማይበላው ምሎና ተገዝቶ ያሳምነዋል። ሰውየውም ጅቡን በጀርባው አዝሎ ዋይንቶ ከዳር ያደርሰውና በል እንግዲህ ይደርሳል ውረድ ይለዋል። ጅቡም አይ እኛ ጅቦች እኮ እንዲህ ያለውን እውነት አንቀበለውም ብሎ ቅርጥፍ አርጎ በላው ይባላል። አዎ የፌዴራሉ ጦር ተብየው ዳንሻ ላይ ዙሪያውን ተከቦ በወያኔ ጦር ተጨፍልቆ ሊያልቅ ሲል ነበር ፋኖ ልዩ ኃይሉና ሚሊሻው ከባድ መስዋዕትነትን ከፍሎ ከበባራውን በመጣስ ሰብሮና ተዋግቶ ከሞት ያዳነው። አሁን ታዲያ ይህ ከእውነት የተጣላው የባህሩ አውሬ እንዳጎቱ አያጅቦ እውነትን ቀጥፍ አርጎ በልቶ ፋኖ የፌዴራል ኃይሉን ጨፍጭፎ ነው መሳሪያውን ነጥቆ የታጠቀው ብሎ ወንጅሎ ታረፈ። ስለዚህ አሳደን ገርለን መሳሪያችንን እንረከባለን ብሎም ዛተ። ጥፋቱ መቼስ ሆነና ይበለን ማለት ሲያንሰን ነው። አሁንም ቢሆን ካለፈው ስህተታችን ተመክሮን መችገበየንና እስኪ አሁን እንኳን ጠላት ወዳጅ አለመሆኑን ተረድተን እርማችንን እናውጣ። ሌላው ወያኔ ገስግሶ ሸዋ በመድረሱ የፒካቋ ቤተ መንግስት ጅቦች በብርቅ እየተንዘፈዘፉ የአማራውን ፋኖ እባካችሁ ልናልቅ ነውና አድኑን ብሎ ተማጸነ። ፋኖም ከአያት ቅድመ አያቶቹ በወረሰው የጀግንነት ወኔው ዘምቶ የወያኔን ዘረኛ ጦር ድባቅ መጥቶ እነግራኝን ከሞታቸው አዳነ። ይኸውና ዛሬም ድመት መቁሳ ያመሏን አትረሳ ተደገመብን። ከሞት ያዳነውን ጀግና ኃይል በጠላትነት ፈርጆ እያሳደደ እያጋዘውና እየጨፈጨፈው ይገኛል። የንግዲ ያውሬ በድር ከፋይነት መገለጫ የማይቀየር የተፈጥሮ ባህሪው መሆኑ ነው። እኛ መስሎን ተታለልነት እንጂ እሱማ ባውሪ ማንነቱ እንደጸና ደማችንን እንደጎርፋ ፍሶ መጨለጡን ቀጥሏል። አሁንስ ቢሆን በጠላቶቻችን እየሞኘን አይደል ያለነው? በዚህም ምክንያት ብዙ ጉዳት እየደረሰብን ነው። ምን ነካን ጎበዝ? ሳንደናበር ጠላትን በጠላትነቱ ፈርጀን እንግጠመው። ሞት መሞት እኮ ጸጋና ክብር ነው። ችሎታው ሳያንሰን ትልቅ አቅም ያለው ጀግና ህዝብ ከጎናችን እያለ እንዴት ነው አሁንም ከሞኝ ጓሮ እየተባለ የሚዘበትብን? በሉ ልብ ይስጠን። በላይ ተሰማ ከአባይ ማዶ።
ያለማየው በተከታታይ ከቀረበው ጽሑፍ ክፍል 1 እና 2ን አሰብተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። እንጻፍ ከተባለ በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ እናሰማለን። ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ናቸው። እንጻፍ ከተባለ የማይጽፍ ደብተራ ክንፍ የሌለው አሞራ። ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምፅ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግስት እንዳደረሰው ሁሉ ኢህአፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢህአፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢሃፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢሃፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አስተማራ፣ መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢሃፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢሃፓን እየወነጀሉ መጽሐፍ እንዲያትሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢሃፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግም ጠላት እግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ ባዕዳንም ዘንድ ሲያስተጋቡ ቆይተዋል። ኢሃፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወሙ በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢሃፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረት የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢሃፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይን አውጣ ውሸት ያስታውሷል። ኢሃፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሃፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሃፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳንን፣ ምስጋና ይገባናል ሲል ጸረ ሕዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው። በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይንካምፍ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው ብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር። የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልቦለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልቦለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ ቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የትየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍጆው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢሃፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተፈጸሙም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን የሚከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላስተራጨው የጠባብ ብሔረተኝነትና የግንጠላ መርህ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና አጋለጠ፣ የትግራይ ገዢና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ኢስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ተጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያስፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለም አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳትም ተጠቅሶ የሚታለፍ ሊሆን ይችላል፣ ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማበለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ.ም ተመረጠ ፈራረሰ የሚለው ጽሑፍ ብቻ ሳይሆን 1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢህአፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነ ጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው እነ ጋይም፣ ለማ፣ ጸጋዬ፣ ወዱ ሲራክ ደስታ፣ እዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ.ም ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኑ አመራር ነበርን የሚሉት 1972 ዓ.ም ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልንማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ምንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንታችሁ። ወያኔም ሆነ በኢሃፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሀቅን ወደኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገብላል። አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ ፈርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይ አረመኔ ቡድን የአፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸው ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። ንጻፍካን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በተታኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያባ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወም የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት ባፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባቲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃው አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ህግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊከንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢሃፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። يخلو أباين بجل فانجي زرزر أيضا من الباطن يحبا يقاتت مثل درجتا ويشي قروش لبتشو أسفاب سو مقربو لليلوش درجتو ميتاكم إيهونال انديت اندتك عقاماتشو تمكرون كتم مثل يحبا تتافاب كيالبتن دقمو دقاقمو يفا أدرقوات فاشستون درق مستاقلي سهتت نبر مالت اللبت قالو قل عون طويمس يميغين كانجاوتشنا مستلتشاكشو إيهونال انجي كيحبا አገኙትም መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን አዋድርሷል ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል ኢህአፓ ወጣቱን አስጨረሰ ይላሉ እነወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው ትግላቸውን ለማቅለልና የፈጀቱን አራማጭ ደርግን ሳይሆን ሰለባውን ኢህአፓና ህዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች ዛፎች የኛው ጠማማ እንዲሉ በሰማትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም አሜተኛ ነው ከዳተኛ ይላል የሀገራችን ሰው ድርጅት ባንድ በኩል እንዳጸደ ህፃናት መሆኑ ይታወቃል በሌላ በኩል ደግሞ ድርጅቱ የሚለው ሰሚያኝቱ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃላማቾች ለመሆን የሚቋምጡ ይኖራሉ በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ ድርጅቱን ጥፋተኛ ብለው የሚኮንኑ ለታገሉት ጠላት የሚሰግዱ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው በሌሎችም ታይቷል በእኛ በኢህአፓም በቅንጅትም ታይቷል በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞታይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው ኢህአፓ በ1972 አልፈረሰም በ2006 ዓ ም 42ኛ ዓመቱን አክብሯል ሀፈት ለካሃዲዎች ይብላኝ ለአንጃዎች ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደ እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል ለዚህም አመት ለህቡ አሰራርና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢህአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከት ዋና ተልእኮ ሆኗል አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሀይ ሀይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል የኢህአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው አመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ይሀባ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢህአፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሀቆች እንዲታወሱም አይፈልግም። ለካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥን ያስመዘግባል። ኢህአፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደንቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታጠፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላም መቀበል የተገደደው በአቋምና ርዕዮት ደረጃ ተጨንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነ ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው፣ ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ፣ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካዱት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና የአሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባቲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥንታሪዎች አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች ሌኒን ፓርቲ በቀድሚያ ኢስክራ አይነት ጋዜጣ አውጥቶ በእዮት ተፋሽቶ ከዛ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርቲያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርቲያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረትነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾት በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ። ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢህአፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢህአፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢህአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻቢያ ቅኝ ግዛት ነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢህአፓ መቀበል አልተቻለውም። አረብ ነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር። ሁሉ ሲል ሰማኝ የኛ ማውራዶሮ ምን ያሰማኝ ይሆን ጆሮዬ ዘንድሮ የተጨቆኑና የተበደሉ ህዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለውም። ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብዬውን ሲማጸን ፍቅረ ስላሴ አገራዳልን ብሎ በኢህአፓ ላይ ሁሉን ጥፋትና ወንጀል ሲጭን የኢህአፓን በመስዋዕት የታጀበ ትግል ወደ ፍቅሬ ነበረ ነበረች ሲያወርዱት በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢህአፓ መጻሕፍት ሲያጽፉ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት የኢህአፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል ኦባማ ጸረ ህዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልን ከመሬት መንህ ጠብቀው ብለው ሶማሌዎች እንደሚተርቱት ታቃቂ ጨርቃ ጨርቅ ታቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል ይጽፋል ተኛ የተባለውም ይነቃል። ተስፋ አስቆራጭ ሆነውም አበረታች ይሆናል ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሀታዊ መሲዎችና የታሪክ ላጲሶች እየተጋለጡ መሆኑን እያየን እየታዘብን ነው። እሰየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ። ባለፈም በነበር ለምን እሰጥ አገባ ይበረክታል ብለውም ያማራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈውን በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደም ዋጋም ከፍሎ አቸናፊ አልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደጉንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትህን ገዳይ አባባይ ማለት ቀንዴት ሊከተል መቻሉ ግልጽ ነው። ስንቱን ህዝብ የደም እንባ ያፍለቀሰውን አጼ የሚያወድሱና መቼም ቢሆን መች አገርን ሊረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፈው የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስብን አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼም ውዳሴ ማቅረቡ ዘግናኝ ነው። ከጥያቃ መደናገር ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስል የሆነ ሁኔታ ታሪኩን ይረሳ ግን ዜጋን የገደለና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይሆኑ ቆሽትን ያነዳል ያቃጥላል። አነሳሴ እንኳን ነበርንበትና ሐሰትን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቅጥረኞች ወይም በቀድሞ አነጋገር የብዕር ኩሪዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንሰማራ ታሪክንና ቅርስን በመንከባከብ መስ ግዴታን መወጣት ይጠበቃል ነውና ታሪክ ሲበረዝ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በመሰረታው ነበርኩና ከኔ በላይ ማን ቢናገር ቢጽፍ ማለቱ ባይቃጣኝም። በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ፋናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጽፍ ካልንማ ስለ ፍቅር እንጽፋለን። እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያው ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። የያዝነውን የሳይናድ መርስ ሌሎች ስቃያቸው ሲበዛ ፈጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ፍየልን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንሳፍካን ስለ ድላይም ሆነ ጽጌ ስለ ቆንጅትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መድፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉብሳ አባይ ደበሳይ ካህሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለነ ጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ ይሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ህዝቅያስ ስለነ ውብሸትና መሐመድ ማፉዝ ሙልጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ አጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ ብዕራችንን አያደርቀው። ገግናው ጀጃው ለምሳሌ ወያኔ ኢህአፓ ኢህአሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓ.ም ተከቦ ባለበት ሲታቆስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓ.ም ሰራዊቱንና ኢህአፓን ከብተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ልንጽፍ ነው በሚልም ሲውገረገሩ ከነሱ ክህደት በኋላና ወያኔ ስልጣን ከያዘ በኋላ ስለተደረገ ተጋድሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጽሐፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉድ አጋላጮች ከተገኙበት ነቆ ብለን ኢህአፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክትም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናራዝንም። እንጻፍ ካን ብዕራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይተች ስንልም ውንጀላ ሳይሆን ሂስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢህአፓን ሊያጠቁ ቢነሱ የሚገርመን ክስተት የማይሆነውም ለዚሁ ነው። በመሆኑ የኢህአፓን ታሪክ ጸሐፊ መሆን የሚከጅሉት አለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ሰነበረከት፣ አዲሱ ለገሰ፣ ብላዊ ዮሴ ወዘተ ጋር እራት ተጋባዥ ናቸውና ቀላጅ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከሀገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጥ ያለክሳል የሚባልብንም አይደለንም። ብናገርን ሊያጠፋ በተነሳ ከይሲ ድርጅት ላይ ብቅ ጓዶቻችንን እነጸጋይና ይስሐቅ በለጠ ስጦታውን አዛናው ደሳለኝን አጎስና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነን። ባቲምባ የተገደሉትን እነ ገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግልግል ያውቃል ተብሎ የለ።
Thank you.